እናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ከዛሬ ጀምሮ አባትሽ ነኝ የኛ ቤተሰብ ነሽ በቃ እንደ ልጆቼ ነው ማይሽ ለነሱ እቺ ልጅ የኔ ልጅ ናት እንድትባው ስልኬን ያዙ።
የጎንደር ዩኒቨርሲቲ በከተማ ነዋሪዎችና በከተማ ውስጥ በሚገኙ የከፍተኛ ትምህርት ተማሪዎች መካከል ቅርበትን ለመፍጠር ስለጀመረው የቤተሰብ አገልግሎት በሚያወሳው መሰናዶ ሙሉ ጉዳዩ ይደመጣል። እኚህና ሌሎች ጉዳዮች የተካተቱበትን የምሽቱን ዝግጅት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን ልትቆዩ እንጋብዛለን። ወደ ቀዳሚው ዝግጅት ይሻገር። ወላጆቻቸው ቤትና ከትውልድ ቀያቸው ርቀው ትምህርታቸውን ለመማር የሚመጡ አፍላ ወጣቶች በጎንደር ዩኒቨርሲቲና በከተማዋ ነዋሪዎች ዘንድ የባይተዋርነት ስሜታቸውን የሚያጠፉበት መላ ተዘጋጅተዋል ይለናል ቀጣዩ ዘገባ። ዘርን፣ ሃይማኖትን፣ ቀለምን ከግምት ውስጥ ያላስገባው የወዳጅነት ትስስር የቃል ኪዳን ቤተሰብ ይሰኛል። አስቴር ምስጋናው።
ተማሪ እጹብ ድንቅ ገዛሃኝ በጎንደር ዩኒቨርሲቲ በሕክምና ሳይንስ የሁለተኛ ዓመት ተማሪ ናት። የመጣችውም ከደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከደቡብ ኦሞ ዞን ጅንካ ወረዳ ነው። በምትማርበት የጎንደር ከተማ የቃል ኪዳን ቤተሰብ አላት። እናትና አባቷ ደግሞ የሀገር ሽማግሌው አቶ ባዩ በዛብህና ወይዘሮ ዘርፊያሪያ ናቸው። አቶ ባዩ የጎንደር ከተማ የሰላምና ልማት ሸንጎ ማህበር ሊቀመንበር ናቸው። በተጨማሪም የጎንደር ዩኒቨርሲቲ የቦርድ አባል።
የጎሳ የብሔረሰብ የሃይማኖት ሽኩቻ በተማሪው መሃል እንዲኖርና ትምህርት እንዲስተጓጎል ውከት በአገሪቱ እንዲስፋፋ የሚል ከባድ ነውጥ ነበር በአካባቢያችን በኢትዮጵያ በሙሉ። እና ያኔ እኔ ከጓደኞች ከሰላምና ልማት ሸንጎ አባላት ጋር ሆነን በጎንደር ዩኒቨርሲቲ ተገኝተን ተማሪውን በማረጋጋት ላይ እንዳለን ይህን ነገር ማድረግ አለብን ብለን ተነሳን። ከዩኒቨርሲቲ ፕሬዚደንት ዶክተር አስራት ጋር ተነጋገር እናደርገዋለን ብለን ተነሳን። ጀምር ነው ከአውሮፕላን ስንወርድ ተገናኘን። በአንድ መኪና ስንመጣ ከየት መጥተሽ ነው ስላት ከጅንካ። ወላጅ እናት አባት ወንድም ተከትሎሻል አልኳት። አልተከተለኝም አለች። አሁን ከዛሬ ጀምሮ አባትሽ ነኝ የእኛ ቤተሰብ ነሽ በቃ እንደ ልጆቼ ነው ማይሽ ለነሱ እቺ ልጅ የእኔ ልጅ ናት እንድታውቁ ስልኬን ያዙ አድራሻዋ ቢከፋት ምን ይላል ከኔ ነው ምትስልም ለኔ ነው ምትደውሉልኝ ይሄ ስልኬን አስይዤ ለሷም ስልኬን ሰጥቼ አስመዝግቢያት ሄድኩኝ።
እሱ ይሄ ቤት የእናት አባቷ ቤት መሆኑ ነው። በበዓል ቀን የምትፈልገውን ጓደኛ ይዛ እንድትመጣ ወደ ቤተሰቦቿ ስትሄድ እሷም ጓደኞቿም የሚፈልጉትን ነገራቸውን እዚሁ አስቀምጠው ይሄዳሉ። እናቷም ከዛ ደውለው እንዴት ናችሁ እንኳን አደረሳችሁ ይላሉ። ቡና ሳይቀር ይልኩልናል የጅንካ ቡና።
እየፈራው እየመጣው ወላጅሽ እኔ ሆናለሁ ሲለኝ በጣም ነው ደስ ያለኝ። በአንዴ ነው የተተማመንኩት ማለት ነው። በጣም በቃ ደስ የሚል ቤተሰብ ነው ያገኘሁት። በጣም ነበር ደስ ያላቸው ቤተሰቦች ወላጅ እንዳገኘው ሲያውቁ።
አቶ ባዩ የእጹብን ወንድም ጨምሮ ሶስት የቃል ኪዳን ልጆች አላቸው። በጎንደር ዩኒቨርሲቲ መምህር እንዲሁም በቢዝነስና ልማት ምክትል ፕሬዚዳንት በዶክተር መሰረት ካሴ ቤትም ይህው የሞቀ ቤተሰብ ተፈጥሯል። ከኦሮሚያ ክልል ቡሌ ሆራ የመጡት የሶስተኛ ዓመት ተማሪዎች ሄለን ትዛዙና እህቷ ቤተሰብ ሆነዋል። እዚህ ቤተሰብ የተገነባው ስብዕና አርያ እስከ መሆን የደረሰ ነው።
ያው በብዙ ጫና ውስጥ ትልቅ ደረጃ ላይ መድረስ እንደሚቻል እንዲያውቁ በእርግጥ እሷኛዋ ልጄ ከዚህ የሚበለጠ ሌላ ጫና ውስጥ ሆና በጣም ፐርፎርም እያደረገች ነው። ትናንትና ዛሬ ስጠይቂያት የምትነግርሽ ነገር እዚህ ግቢ ውስጥ ሰቅዬ መቅረት የሚል ነገር ነው እና ይሄ በጣም በቃ የእውነት ለመናገር በጣም የሚያስደስት
ተማሪ ማህሌት በዚህ ቤት ውስጥ የሴት ልጅን ጥንካሬ አይታለች። እርሷንም በዚሁ ስብዕና መገንባቷንም ትናገራለች።
ዋላ አባቴ ተምሯል፣ እናቴ ግን ሳትማር ነው ያስተማረችኝ ያለችው። ምንም ስለ ትምህርት ብዙም እውቀት የላቸውም፣ ግን መማር እንዳለብንና እንድንችል ያደርጉናል። ግን ፖዚሽን ወይ ሀይ ሌቨል ላይ መድረስ ምናምንን እኛ እሷን እያየን ነው። አሁን ላይክ እሷ ሴት ናት እና ቢያችን ፕሬዚዳንት ስለች ላይክ የእሷን ደረጃ የእሷን ሌቨል እና ከእሷን በላይ ደግሞ መስራት እንደሚቻል ገነዘብና ውስጤ ፓወር እንዳለ የመስራት ኃይል እንዳለ ምናምን ገነዘብና የምችለውን ያክል እየሰራሁ ነው ያለሁት።
በዚሁ ቤት ውስጥ በአሁኑ ሰዓት 3 የቃል ኪዳን ልጆች አሉ። አራተኛዋ ባለፈው ዓመት ተመርቃለች። ዶክተር መሰረት ምረቃውን ሲያስታውሱ
እሷ የተመረቀች ቀን በጣም ደስ ብሎኝ ነበር። ቤተሰቦቿም ሲመጡ እዚህ ነው ያረፉት፣ እዚህ ነው ዝግጅት የሚያደረግላቸው እና ያኔ በጣም በቃ ያስደሰተኝ ነገር ነው። አሁንም በጣም ቤተሰቦች ነን። በቃ እኔ አዲስ አበባ ከሄድኩኝ እነሱ ጋር ነው ማርፈ።
በምረቃው ዕለት ያልተገኙትና ይህንን ስጦታ የላኩ የተመራቂዋ አክስት መሆናቸውን የገለጹት ስጦታው ላይ ያሰፈሩት እንዲህ ይላል። ለአቶ አዱኛ ጌታቸው፣ ለዶክተር መሰረት ካሴ፣ ሳናውቃችሁ ወደድናችሁ፣ ከልብ አከበርናችሁ። ከእናንተ ሰው መሆንን፣ ክርስትናንና ኢትዮጵያዊነት መልካምነት መሆኑን ተምረናልና እናመሰግናለን። ለሳምኬት መጠለያ፣ ለወላጆቿና ለቤተሰቦቿ የልብ ማረፊያ እንደሆናችሁ ለእናንተም የድንግል ማርያም ልጅ መድኃኔዓለም የዘላለም የልብ ማረፊያ መጠለያ ድንኳን የሆናችሁ ይህችን ትንሽ ማስታወሻ በሳምኬት አሸብር ስም ዝቅ ብለን አቅርበናል። ቀሪ ዘመናችሁ የተባረከ ይሁን። ከኦሮሚያ ክልል ጅማ ዞን የመጣውና የመጀመሪያ ዓመት የሕግ ተማሪ የሆነው ጌታሁን ቱሉ የእረፍት ጊዜውንና በዓላትን የሚያሳልፈው በቤተሰቦቹ ቤት ነው። አባቢ ብሎ የሚጠራው የቃል ኪዳን አባቱ አቶ መላኩ ነባሬ የቡና ባንክ ጎንደር ቅርንጫፍ ስራ አስኪያጅ ነው።
እሱ የፕሮቴስታንት ተከታይ ነው። እኔ የኦርቶዶክስ ባህል ተከታይ እንግዲህ የመስቀል በዓል የጥምቀት በዓል በሚሆንበት ሰዓት ግን እኛም ጋር ስለሚያሳልፉ የራሳቸውን የሆነ ነገር ያንጸባርቃሉ፣ እኛም የራሳችን የሆነ ነገር እናንጸባርቃለን።
ይህንን ቀረጻ እያካሄድን እያለን የጌታውን አባት አቶ ቱሉ ስልክ ደወሉ።
በጣም መቼም አመሰግናለሁ ይነግረኛል ሁሉን ነገር ያለውን ያኔ በጣም ከፍ ያለ ነው። አንድ ቀን መቼም በአካልም መገናኘታችን አይቀርም።
ምን ችግር አለ? የኛም ልጅ ነው እኮ።
አቶ መላኩ አራት የቃል ኪዳን ልጅ እንዳለው ይናገራል። አንዱ ባለፈው ዓመት ተመርቋል። ዝምድናው ግን ቀጥሏል።
ደስ ብሎኛለኝ። እንኳን አባት ሆንክ። እንግዲህ
አቶ መላኩ እንዲህ አዲስ ቤተሰብ መመስረት ልዩ ደስታ የሰጠውንም ቀን ያስታውሳል።
አዲስ አበባ ለትንሽ ቀን ለሶስት ቀን ለአራት ቀን ሄጄ ዳዲ መጥቷል ስትላቸው አፈላልገው በጣም በቀን ሶስት አራት ጊዜ ደውሎ ፕሮግራም አስይዘው ባለችኝ ቀን ሰርፕራይዝ አደረጉኝ። ቤተሰብ ሰብስቦ እና ያኔ እንደዛ ሆነው ሳያቸው ቤተሰብ በቃ አዲስ ህይወት ነው የጀመርኩ ይመስለኝ። በቃ እናት፣ አባት፣ አጎት በቃ በሙሉ ቤተሰብ ነው የጠበቀኝ።
ለሁሉም ተማሪዎች አንድ ጥያቄ አነሳን። ነገ እናንተ ምን አይነት ሰዎች ትሆናላችሁ?
ሰብ፣ ዘረኝነት፣ ጦርነት ምናምን ከነዛ ሁሉ ነፃ ሆነ ንጹህ ሰው ሆነ ማንኛውም ሰው በየአካባቢው ኢትዮጵያ ዳር እስከ ዳር ካለችው ወደኛ አካባቢ የሚመጡ ካለ መቼ ስኔንስ ህይወት ይኖረኛል። በዛን ታይም እነሱ ያደረጉልኝን ነገር ማላረግበት ምንም ምክንያት የለም። ተምር ያለው አይቻለው ኖር ግጥ አልፍ ያለውና ማለት ነው።
ልጆች ራሱ የሆነ ኢትዮጵያን ስሜን ለመገንባት ራሱ ተወለድኩበት ቦታ ብሰራ እና እነሱም የሆነ ይዘው የሚያድጉት ነገር የለም። ያው ያደግኩበት ይዘው ትምሉ ግን እንደዚህ ወጣ ያለ እንትን ሲሉ ስና ማለት ሆነ ሚክስር ሆነ ያድጋሉ። ከሁሉም ጋር የተነካካ ኢትዮጵያዊነት ስሜት ይዘው ያድጋሉ።
በጎንደር የቃል ኪዳን ቤተሰብ አስተባባሪ እንደሆኑ የሚናገሩት ዶክተር ታደሰ ወልደ ገብርኤል በ2012 ዓ.ም በፕሮጀክት ደረጃ ታስቦ የተጀመረው የጎንደር ቃል ኪዳን ቤተሰብ ከ7000 በላይ ተማሪዎች ቤተሰብ እንዲኖራቸው ማድረጉን ይናገራሉ። አሁን በጽህፈት ቤት ደረጃም እንዳደገም አክለው ገልጸዋል።
ጎንደር ውስጥ ይህን ኢኒሽቲቭ ሲወስድ እንደ ትልቅ ዓላማ አድርጎ የሚወስደው ምንድን ነው? እየዳላ የመጣውን እየጠፋ የመጣውን የኢትዮጵያ አንድነትን እንደገና መመለስ ነው የፈለገው። እዚህ አንድ ቤተሰብ የሚገርምሽ ቤተሰቦች ልጁ ታመመ፣ እዚህ ቤተሰብ ካልመጣን ሲሉ ለምን እንደምትወጡት ቤተሰብ አለው ብላ ሆስፒታል ማንኛውንም ወጭ ሸፈና ራሱ ለሰከ መስጠት ይላልች። ሰርክ ጅማረስ ሄደ ሰው አለ ሙስሊም ሰው ይላል።
የማንነት ጥያቄ የማይነሳበት የሃይማኖት ልዩነት ከቁብ የማይቆጠርበት የሰው ልጅ በሰውነቱ ብቻ ተከባብሮ ተዋዶና ተፋቅሮ የሚኖርበት ኢትዮጵያ አሁን በጎንደር ከተማ ያውም በአዲሱ ትውልድ እያቆጠቆጠ ነው ሲሉ የሀገር ሽማግሌው አቶ ባዩ በዛብህ የቆይታችንን መቋጫ አርገውታል። ይህንን ተሞክሮም በኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች ተግባራዊ እንዲያደርጉትም አሳስበዋል።
ሁሉም ዩኒቨርሲቲዎች እንደዚህ ቢያደርጉ የባህል ውጥ ይኖራል፣ መደማመጥ ይኖራል፣ ሰላም በኢትዮጵያ ይኖራል። ተማሪው ትኩስ ኃይል ስለሆነ በተሳሳተ ኢንፎርሜሽን አይወናበድም፣ አይሳሳትም፣ አይጋጭም፣ ኢትዮጵያዊነትን ያሰርጻል፣ የቋንቋ መግባባትን ይፈጥራል፣ የሃይማኖት መግባባትን ይፈጥራል። በጠቅላላ የካልቸር ግንኙነት ይኖራል በመካከል። ስለዚህ በኢትዮጵያ ውስጥ እንደዚህ ያለ ነገር ቢጀመር እንደ ጎንደር የበለጠ በህብረተሰቡ በወጣቱ ትውልድ ላይ የአንድነት ስሜት ይፈጠራል ብዬ አምናለሁ። ደግሞ ይፈጠራል፣ እርግጠኛ ነኝ።
በጎንደር የቃል ኪዳን ቤተሰብ የሚሳተፉ የከተማዋ ነዋሪዎች ጥሩ ስብዕና ያላቸው፣ በተለይ ደግሞ አርያ ሊሆን የሚችል የትዳር የህይወት ተሞክሮ ያላቸው ሰዎች እንዲሆኑ በመስፈርት ደረጃ መቀመጡን ከአስተባባሪው ገለጻ ለመረዳት ተችሏል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችን ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር ኢትዮጵያ ውስጥ ለወጣቶች መጻኢ ዘመን መልካም ልምዶችና ስልጠናዎችን የሚሰጡ አውታሮች እየተበራከቱ ነው። ከነዚህ መካከል አንዱ አዋቂ የተሰኘው በማህበራዊ መገናኛዎችና በሌሎች የኤሌክትሮኒክ መንገዶች ለወጣቶች ህይወት ቀያሪ ልምዶችን እያጋራ የሚገኘው አገልግሎት ነው። ስለ አገልግሎቱ በሰፊው የሚነግረን እንግዳ ጋብዘናል።
ሰላም፣ ኪሩቤል አለሙ እባላለሁ ሙሉ ስሜ። አዋቂ ውስጥ ኮሚኒቲ ማናጅመንት እና ሶሻል ሚዲያ ማናጂንግ ነው የምሰራው። ኃላፊነት ሪስፖንሲቢሊቲ ይሄ ነው።
ሰው አዋቂ ለመባል ይማማታል እንጂ አላዋቂ እንደተባለ እንዴት ይኖራል?
ይሄ አዋቂ የተሰኘው አገልግሎት መቼ ነው የተቋቋመው? በዋነኝነት ለወጣቶች የሚሰጣቸው አገልግሎቶችስ ምንድን ናቸው?
አዋቂ የተቋቋመው ወደ አንድ አመት አካባቢ ሊደርስ ተቃርቧል ማለት ነው። አዋቂ ከተቋቋመ እና ዲጂታሊ የሚያደርገው ነገር ያው ወጣቱም በኢንተርኔት ሊሆን ይችላል፣ በቴሌግራም ቻናላችን፣ ኢንስታግራም፣ በሁሉም ሶሻል ሚዲያ ፕላትፎርም ወይም የኢንተርኔት ላይ የሚጠቀሙ ነገሮችን ፎከስ አድርገን እንዴት ነው የወጣቱን አይምሮ ወይም አስተሳሰብ ልንቀይር ብለን ነው መጀመሪያ የተቋቋመው። ብሪጅስ ፕሮግራም ስር ነው ያለ ነው። ብሪጅስ ፕሮግራም ማለት ደግሞ የሚያቋቁሙት ኢንተርንሺፕ ላይ ሊሆን ይችላል። ወጣቱን እንዴት ነው የራሱን ቢዝነስ ይዞ የራሱ የስራ ፈጠራ እንዴት አድርጎ ነው የሚሰራው ሚል የእሱ የተቋቋመ ብሪጅስ ፕሮግራም አለ። ከሱ ስር ያለን ዲጂታል ፕላትፎርም አካባቢ ነው ያለ ነው።
እንግዲህ ለወጣቶች የሚጠቅሙ ስልጠናዎችን እንዲሁም ደግሞ ጥቆማዎችን በምን መልኩ ነው የምታቀብሉት? ምን አይነት ስልጠናዎችን ምን አይነት ሙያ ተኮር ምክሮችንስ ነው የምትሰጡት?
ያው ቅድም እንዳልኩት ከእድሜ ደረጃ ከ14 እስከ 28 ያለውን ስለሆነ ሁሉም በትምህርት ደረጃው ብቻ ያው ተይዞ እንድንቀጥል አልፈልግም። ስለዚህ ሁሉም በፈለገው ለምሳሌ ከታች ጀምረን የእንጨት ስራ ሊሆን ይችላል፣ ከላይ ጀምሮ ግራፊክስ ዲዛይን፣ ማርኬቲንግ፣ ሁሉም አይነት ትሬኒንጎች ከተለያዩ ካምፓኒዎች ጋር አንድ ላይ ተባብረን በነፃ ሁሉም ትሬኒንጋችን በነፃ ነው። ምክንያቱም እንዲጠቅም ብለን የምናስባቸውን ነገሮች ከተለያዩ ካምፓኒዎች ጋር እየተባበርን እናዘጋጃለን። በቅርብ ጊዜም ደግሞ አዋቂ ራሱ ወጣቱ ምን አይነት ትሬኒንጎችን ቢዝ ወደ ስራ ሞር ይገባል ብለን አስበን የራሳችን ትሬኒንጎችን ስልጠናዎችን ትሬኒንጎችን ሁሉም ነገሮችን አሁን አዘጋጅተን ወደ ስራ ልንገባ ትንሽ ጊዜ ቀርቶናል። አሁን አናውንስ እናደርጋለን በተለይ በቴሌግራም ቻናላችን ላይ ማሳወቅ እንጀምራለን በቅርብ ጊዜ።
እስካሁን ድረስ ባደረጋችኋቸው እንቅስቃሴዎች ውስጥ የወጣቶችን ምላሽ ለመገምገም ሞክራችሁ ይሆን? ወጣቶች ምን አይነት ጉዳዮችን ማወቅ ይፈልጋሉ? ስራ በማግኘት ሊሆን ይችላል፣ ራሳቸውን በተለያዩ ዕውቀቶች በማነጽ ሊሆን ይችላል። በምን በምን ጉዳዮች ላይ የወጣቶችን ፍላጎት ተመልክታችኋል?
አብዛኛው የወጣት ፍላጎት አሁን ኮቪድ በተለይ ያሳወቀን ነገር ቢኖር ወጣቱ የስራ እድል ቁጭ ብሎ መጠበቅ አይፈልግም። እንዴት ነው ወደ አንድ የራስ የምፈልገውን ቢዝነስ ይዤ እንዴት ነው መግባት የምፈልገውን ነገር ማወቅ ይፈልጋል። እና እሱን አይተን ነው ትሬኒንጎቻችን ላይ እንዴት ነው የራሳቸውን ስኪል አዳብሮ የራሳቸውን ቢዝነስ በትንሽ ነገር ጀምሮ ከማይንድሴት ጀምሮ እንዴት ነው አስተሳሰቤን ቀይሬ ፕሮፌሽናል አለም እንድመራ የሚያደርጉኝን ነገሮች ይፈልጋለሁ ብሎ ይፈልጋቸውን ነገሮች እኛ አዘጋጅተን ትሬኒንግ ለመስጠት ያሰብ ነው። እና ኮቪድም ተጨምሮ ያው ሰው ተቀጥሮ ሲሰራ ሰው ተስራው ሲባረር ሳይ የወጣቱ ማይንድ ሴት ወይም የወጣቱ አስተሳሰብ ተቀጥሮ የመስራትን ነገር በጣም ሞስትሊ እየጠላ ያለ ነገር ነው እያየን ያለ ነው። ስለዚህ የራሱን ቢዝነስ የራሱን ፕሮፌሽናል ወርልድ ለመገንባት እንዴት እችላለሁ ብሎ የሚያስበውን ነገሮች ነው እኛ ለመስጠት እያሰብን ያለ።
ያንን ለማድረግ ግን በነገ ጠዋቱ ተነስተን ኦሎምፒክ ላይ እንዳሉት ስኬትቦርድ ተጫዋቾች ወይም ስፖርተኞች መሆን አይቻልም። ስለዚህ ግባችንን መስነሳት ማስቀመጥ አለብን። ምናልባት የመጀመሪያው ቀን ስኬትቦርዱን ይዞ ሄዶ እዛ ላይ መቆም ሊሆን ይችላል።
እንግዲህ ኪሮቤል፣ ቀደም ብለህ እንደነገርከን ይህ አገልግሎት በዲጂታል በሚባለው የሚዲያ ዘርፍ ላይ የሚያተኩር ነው። ያው አንተም ደግሞ እንደምታውቀው ግን በርከት ያሉ ወጣቶች ደግሞ በገጠሪቱ ኢትዮጵያ ውስጥም ይኖራሉ። የኢንተርኔት ስርጭቱም ላይገኝ ይችላል እና እነሱ ለወደፊቱ ተጠቃሚ እንዲሆኑ የምታደርጉበት ሀሳብ አላችሁ ወይ? ምን አስባችኋል በዚህ ጉዳይ ላይ?
ቀጣዩ ጉዟችን የሚኖረው ወደ እሱ ነው። ምክንያቱም ሁሉም ሰው ኢንተርኔት ይጠቀማል ብለን ማሰብ የለብንም፣ ምክንያቱም በተለይ ኢትዮጵያ ውስጥ። ስለዚህ እንዴት ነው ወደ ገጠር ያለውን ሰው በተለይ በአካል ሄደን እንዴት ነው ስልጠና ሰጥተን ስራ የሚያገኝበት ሁኔታ የምናመቻቸው የሚለውን ነገር በቅርብ ጊዜ አሁን ሪሰርች ሰርተን የምንገባበት ጊዜ ይኖራል። በተለይ አሁን በዚህ ሁኔታ ላይ በጣም እየሰሩ ያሉ የተለያዩ ወጣት ተኮር ካምፓኒዎች አሉ። ከእነሱ ጋር አንድ ላይ ተባብረን አንድ ነገር ልንሰራ እያሰብን እንገኛለን። አሁን ቀጣይ ጉዟችን የሚኖረው ከዲጂታሉ ወጥተን ሰውንም በተለይ ገጠር አካባቢ ያለውን ለመጥቀም እያሰብንበት ደረጃ ላይ ነን። ከአምስት ስድስት ወሩ በኋላ ቀጣይ ፎከሳችን የሚኖረው እሱ ላይ ይሆናል።
ይህንን አገልግሎት ከጀመራችሁ 12 ወር ወይም እንግዲህ 1 ዓመት እየተጠጋችሁ እንደሆነ ነግረህናል። በዚህ ሂደት ውስጥ በዋነኝነት የገጠሟችሁ ፈተናዎች ምን ነበሩ?
አብዛኛውን ነገር ዲጂታሊ ወይም ኦንላይን ስለሆንን በአካል አግኝተን ማግኘት እንፈልግ ወጣቱ ቁጭ ብሎ ያለው ስራ ያላገኘው ሊሆን ይችላል። እሱን ነበረ በጣም ፈተና ያገኘው። እንደዚ አይነት ወጣቶች ነው እንዴት ነው ወደ ፕላትፎርማችን ወደ እኛ ሶሻል ሚዲያ ፕላትፎርማችን መተን እንዲጠቀሙበት የምናደርገው ነገር አንድ ያየነው ነገር ቢኖር ፈተና እሱ ነው። ኦንላይን ብቻ ሳይሆን ሶሻል ዲጂታሊ ብቻ ሳይሆን በአካል ሄደን ሰውን ኢንትሮዲስ ማድረግ እንፈልጋለን። ስልጠና መስጠት ሊሆን ይችላል። ከስኮላርሺፕ ደረጃ ጀምሮ ወጣቱ በተለይ በገጠር ያለው ጥሩ ቴክ ይዞ ማይንድሴት ይዞ ቁጭ ያለው ብዙ አለ እና እንደዚ አይነት ወጣቶችን እንዴት ነው ሪች ማድረግ የምንችለው የሚለው ነው አንድ ትልቅ ፈተና ያጋጠመው።
በእናንተ አገልግሎት ውስጥ ምን ያክል ወጣቶች ተጠቃሚ ሆነዋል?
እሺ፣ ሁሉም ሶሻል ሚዲያ ፕላትፎርማችን ላይ 200,000 ወጣቶች አሉ። ከ5 ሚሊዮን በላይ ደግሞ ወጣቶችን በተለያዩ በትሬኒንግ በሶሻል ሚዲያ ፕላትፎርማችን ሪች አድርገናል ብለን እናስባለን። ይህን ቁጥር ያው እየጨመረ ይመጣል ከዚህ በኋላ ብለን እናስባለን።
እጅግ በጣም አመሰግናለሁ ኪሮቤል፣ አዋቂ ስለተሰኘው ወጣቶች ላይ ያተኮረ አገልግሎት ለአድማጮቻችን ስለአብራራህልን።
እኔ አመሰግናለሁ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሀሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር እንድትልኩልን አስቀድማችሁ በ202 227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጋቢና ቪኦኤ ይቀጥላል። በመቀጠል ደግሞ ወደ ሌሎች የአፍሪካ ሀገራት በማቅናት በዚያ የሚገኙ የተለያየ ተሰጥኦ ያላቸውን ወጣቶች እንተዋውቃለን። ከኬንያ እንጀምራለን። ኬንያዊቷ መሐንዲስ ኖራ ማጌሮ ቫክስ ቦክስ የተሰኘ የክትባት ማከማቻ ፍሪጅ ፈጣሪ ናት። ይህ ማቀዝቀዣ በፀሐይ ኃይል የሚሰራ ሲሆን በመስክ ክትባት ዘመቻዎችና በከተማ ርቀው ለሚገኙ ክሊኒኮች ክትባቶችና መድኃኒቶች ደህንነታቸው በተጠበቀ ሁኔታ ለመከማቸትና ለመጓጓዝ እንዲችሉ የሚያግዝም ነው። ኤደን ግረመው ዘገባውን ታቀርበዋለች።
ይህ በፀሐይ ኃይል የሚሰራ ፍሪጅ መጀመሪያ ላይ ገበሬዎች ምርታቸውን እንዲጠብቁ ለመርዳት ታስቦ የተዘጋጀ ነበር። ኋላ ላይ ግን የኮቪድ-19 ወረርሽኝ ትኩረታቸውን እንዲቀይሩ እንዳደረጋቸው የማቀዝቀዣው ፈጣሪና የድሮፕ አክሰስ ድርጅት ዋና ስራ አስፈጻሚ የሆነችው ኖራ ማጌሮ ትናገራለች።
So I have a bit of experience working in rural communities trying to provide clean energy solutions and I
በገጠር የሚገኙ ማህበረሰቦች ንጹህ የሆነ የኃይል አቅርቦት እንዲኖራቸው የማድረግ ትንሽ የሥራ ልምዱ ነበረኝ። ከዛ ለገበሬዎች የውሃ ፓምፖችን ማከፋፈል ጀመርኩ። በኋላ ላይ ገበሬዎቹ በፀሐይ ኃይል የሚሰሩ መፍትሄዎች እንዳቀርብላቸው መጠየቅ ሲጀምሩ እኔና ባለቤቴ ቁጭ አልንና በፀሐይ ኃይል የሚሰራ ወተትና የወተት ተዋጽኦ ሊቀመጥበት የሚችል ፍሪጅ ሰራን። ነገር ግን ሙሉ ለሙሉ ወደ ገበያ ከመግባታችን በፊት ኮቪድ-19 ወረርሽኝ ጀመረ። ያኔ ነው ይሄንን መፍትሄ ለክትባት ማጓጓዣ ሊሆን ይችላል ብለን ወሰንነው። እንደዚህ ነው ቫክሲ ቦክስ የተጀመረው።
ይህ ማቀዝቀዣ በሁለት የኬንያ አውራጃዎች አገልግሎት በመስጠት ላይ ይገኛል፣ በኦሱንጉና በማኩኒ። አብዛኛውን ጊዜ የመሳሪያ ቁጥጥር የሚደረገው ናይጄሪያ በሚገኝ ግሪስች በተሰኘ የቀዝቃዛ መሳሪያዎች አቅራቢ ተቋም ሲሆን መሳሪያዎቹም በኢንተርኔት አማካኝነት ይቆጣጠራል። ይሁን እንጂ ይሄ ኖራ ማጌሮ የሰራችው ማቀዝቀዣ ከኤሌክትሪክ ገመድ ጋር ሳይገናኝ በፀሐይ ኃይል ብቻ የሚሰራ ሲሆን ፒኢጂ በተሰኘ ኩባንያ አማካኝነት የሚቀርብ ነው። ነርስ አንቶኒ ማታሊ በኦሱንጉ በሚገኝ ክሊኒክ የክትባት ክፍል ባልደረባ ናቸው።
ቫክሲ ቦክስ ፍሪጁ ከተገጠመ በኋላ የማህበረሰቡን የበሽታ መከላከል አቅም ማዳበር ችለናል። አንድ ተገልጋይ ሲመጣም ሌላ ቀን ተመለስ ብለን ወደ ቤቱ አንልከውም። አሁን ቀጠሮ ሳንይዝ በየቀኑ ክትባት መስጠት ችለናል። የምንሰጠው የሙቀት መጠን ልክ መሆኑን ማቀዝቀዣው ላይ ምልክት ስላለው ያንን እያየን በዚያ መሰረት መቆጣጠር እንችላለን።
እዚህ ማቀዝቀዣ ፈጣሪ ኖራ ማጌሮ በድጋሚ
ፍሪጁ በፀሐይ ኃይል የሚሰራ በመሆኑ ከከርሰ ምድር የወጣ ነዳጅ መጠንን ይቀንሳል። ስለዚህ አካባቢን እየጠበቀ ነው። ክትባቶች በቀዝቃዛ ሁኔታ እንዲቀመጡ እንዲሁም በሕክምናው ዘርፍ ውስጥ የታዳሽ ኃይሎች ቴክኖሎጂ ተጠቃሚነት መኖሩን አረጋግጧል።
የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረየስ የክትባት ተደራሽነት ጋር አያይዘው ባደረጉት ንግግር በቀላሉ ለመድረስ አስቸጋሪ የሆኑ የህብረተሰብ ክፍሎችን ለማዳረስ ከፍተኛ ጥረት ሊደረግ እንደሚያስፈልግ ተናግረዋል።
ቫክሲንስ ሃቭ ሴቭድ ሚሊየንስ ኦፍ ላይቭስ and it's important for
ክትባቶች የሚሊዮኖችን ህይወት መታደግ ይችላል። ስለዚህም የዓለምን የበሽታ መከላከል አቅም 70% ለማዳረስ መንግስታት በተለይም ያልተከተቡ ዜጎችን በመፈለግ ለአደጋ ተጋላጭ የሆኑ ማህበረሰቦችን በማገዙ ላይ ማተኮር አለባቸው።
ኖራ ማጌሮ ታዲያ ይህንን ጥሪ ተቀበላለች።
Looking at the future, we want to onboard as many more investors to come in and work with us.
እየጨመረ የመጣውን ፍላጎት ቁጥር ለማዳረስና ምርታችንን ለመጨመር እናም የራሳችንን ማምረቻ ለመገንባት መዋለ ንዋያቸውን የሚያፈሱ ባለሀብቶችን እንሻለን። ከዚህ በተጨማሪም በዓለም የጤና ድርጅት የቅድመ ማረጋገጫ ፈቃድም ያስፈልገናል። ይህን ማድረጉ በማንኛውም ሁኔታ በመላው አህጉሪቱ ፍሪጁን ለመሸጥ ያግዘናል።
እናመሰግናለን። በመቀጠል ደግሞ ሌላ አፍሪካዊ ወጣት እንተዋውቃለን። በኪነ ጥበቡ ዘርፍ ኦቅናን ያገኘ ትኩረትን ያገኘ የሚገኘ ነው። አይዛክ ኢኬሌ ይባላል። ከናይጄሪያ ስለሱ የሚያወሰውን ዘገባ ኤደን ገረመው በመቀጠል ታቀርባለች።
አይዛክ ኢኬሌ ስዕሉ ላይ በሚያሰፍራቸው ጥቃቅን ነገሮች ላይ ያተኩራል። የከሰልና ግራፋይት እርሳሶችን እንዲሁም ደግሞ ስስ የመቀላቀያ ብሩሾችን በመጠቀም የሰዎችን መልክ የሚያሳዩ የገጽታ ስዕሎችን በእርሳሱ ያስቀምጣል።
የስዕሉን ላይ ጥላ ሲጨርስና ከዚያ በኋላ አንድ ሰው ሲያየው ስዕል ብቻ እንዳይመስለው እንደ ጸጉርና አይን ያሉ ዝርዝሮችን መጨመር ጀምራለሁ። ማሳካት የምፈልገው ይህንን ነው።
የኢኬሌ ስራ ፋሽንና ዳንስን ያካተተ በምዕራብ ዩናይትድ ስቴትስ ዴንቨር ከተማ የባህላዊ ምስል ትዕይንት አካል ነው። የሙዚየሙ ስራ አስኪያጅና ተቆጣጣሪ ሻና ሼልቢ የኢኬሌ ክህሎት የእርሳስ ስዕልን ከፍ አድርገዋል ትላለች።
Maybe a single portrait of a single person.
ምናልባት የአንድ ሰው ምስል ብቻ መስራት በጣም ቀላል ሊሆን ይችላል። ነገር ግን እሱ ይህን የሚሰራበት መንገድ የሚያስደንቅ ዘዴ ነው።
ኢኬሌ በናይጄሪያ ዋና ከተማ አቡጃ በሚገኘው መኖሪያ ቤት ውስጥ በግል ተነሳሽነት በሚሰራቸው ስራዎችና በክፍያ በሚሰራቸው ምስሎች በመጠመድ ጊዜውን ያሳልፋል። በዩናይትድ ስቴትስ አውደ ርዕዩን እያሳየ የሚገኘው ይሄው አርቲስት ለአሜሪካ ድምጽ በእናቱ ጸሎት እጅግ እንደሚመካም ተናግሯል።
እናቴ አባቴን በሞት ካጣሁበት ጊዜ አንስቶ የምታደርግልኝ ጸሎት ለወደፊቱ ታላቅ እንደሆን የምታደርገው ልባዊ ምኞቷ ነው ያሳደገኝ። በእሷ ጸሎትና ድጋፍ ነው ይህንን ቁርጠኝነት ማዳበር የቻልኩት።
ትግሉ የተሰኘው ስዕል ገበያ ላይ ያያቸው ልጆች ላይ ተመርኩዞ የተሰራ ነው።
How they are suffering and I saw one holding another trying to give
እንዴት እየተሰቃዩ እንደሆነና አንዱ ሌላውን ይዞ ምግብ ሊሰጠው ሲሞክር አየሁኝ። ያንን ምስል በዝነ ልቦና ያስቀመጥኩት ከዚያም ያየሁትን እደግመዋለሁ አልኩ። ብዙ ጊዜ ለስዕሉ መነሻ ሐሳብ በዚህ መልኩ ከአካባቢ ነው የማገኘው።
ሌላኛው ስዕሉ ደግሞ Breaking Loose ወይም ደግሞ በግርድፍ ትርጉሙ ፈቶ ማምለጥ ይሰኛል። ሴቶችን በማብቃት ላይ የሚያተኩር ነው።
The rope is already loosening up.
ቋጠሮ መጀመሪያውንም የተፈታ ነው። አፍሪካውያን ሴቶች ብዙ ጊዜ መናገር እድል አይሰጣቸውም። ብዙ ጊዜ ሴቶች ዝም ይባላሉ፣ እንዲሳተፉ አይፈለግም። ስለዚህ ጾታዊ እኩልነት እንዲሁም በብሔራቸውና በጾታቸው የሚደርስባቸው መነገር አለበት።
ኢኬሌ በዩናይትድ ስቴትስ የተመልካቾቹ ምላሽ አበረታቶኛል ይላል።
Just for my audience to try to, you know,
ስዕሉን በሚመለከቱት ሁሉ ላይ ስሜቴን ለማስተጋባት እጥራለሁ። ስራዎቼ በስሜት ላይ የተመሰረቱ በመሆናቸውም በዚህ መንገድ የኔን አይነቱን ስዕል ሊረዱት ይችላሉ።
የዴንቨር የሙዚየም ተቆጣጣሪና ስራ አስኪያጅ ሼልቢ ከሌ የሚለየው በስሜትና በጥረት እንደሆነ ትናገራለች።
Sometimes we got caught up with time, right? Like
አንዳንድ ጊዜ በጊዜ እንጠመዳለን። ይህን መሰል የገጽታ ስዕል ለመፍጠር ብዙ ጊዜ ሊወስድ ይችላል። ለይስሐቅ የምሰጠው ክብርም ያን ያክል ጊዜ በማሳለፉ ነው። እናም ስዕሎቹን ሰርቶ ጨርሷል። የሚሰራቸው ስዕሎች ለሱ የግል የሆነ ትርጉም ያላቸው ናቸው። እናም እሱን ስዕሎቹን የግሉ የሚያደርግበት መንገድ ለኛም የግላችን እንዲሆን ያደርጋዋል።
የናይጄሪያዊው አርቲስት አይዛክ ኬሊ ስራዎች በኮሎራዶ ዋና ከተማ እስከ ነሐሴ መጨረሻ ድረስ የሚታዩ ይሆናል።
ጋቢና ቪኦኤ ወጣቶች ላይ የሚያተኩር ልዩ የአሜሪካ ድምፅ መርሃ ግብር ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በድምፅና በምስል ምህንድስናው ደግሞ ኤልያስ አስማረ፣ አብረናችሁ ቆይተናል። የነገ ሰው ይበለን። መልካም ምሽት።